ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መስከረም 26 2016 ዓ.ም ዝግጅታችን ጀመረ። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጭ ፖለቲካ የቀጠናው ሀገራት በጋራ ሊሰሩ እንደሚገባ ምሁራን አሳሰቡ።
የቀይ ባህርን ተከትሎ ወደብ ተከራይተው ወታደራዊ ጦር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ጎራ ሊሰለፉ የሚችሉ አንዳንድ ጊዜ ደግሞ ተጻራሪ የሆነ የፖለቲካ ኢኮኖሚ እሳቢዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት የራሳቸውን ብሔራዊ ፖለቲካና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢው ተጽዕኖ ፈጣሪ ሆነው ለመቀጠል በዲፕሎማሲያዊ ግንኙነቶች፣ በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆነው የመንቀሳቀስ አዝማሚያዎችን ያሳያል።
የሰማችኋቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት እንዲሁም ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው። ሙሉ ዘገባው ከዜና በኋላ ይቀርባል። ሌሎች የሀገር ውስጥና ዓለም አቀፍ መሰናዶች እንዲሁም ደግሞ የሙዚቃ ቃና በምሽቱ ከያዝናቸው መሰናዶች መካከል ናቸው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ በመምራት አብራችሁን ቆየው ኤደን ገረመ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ amharic.vn.com በመጠቀም በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብራናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን የዓለም ዋና ዋና ዜናዎች እናስደምጣችሁ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የሱዳን ህዝብ በአደገኛ ሁኔታ ውስጥ እየኖረ መሆኑንና ዓለም ድጋፍ ካላደረገላቸው ሁኔታው እየከፋ ሄዶ ትልቅ ጉዳት እንደሚያስከትል አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስታወቁ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ከ6 ወራት በፊት ሁለቱ ተቀናቃኝ ጀነራሎች ወደ ጦርነት ከገቡ ወዲህ ሱዳን በዓለም በከፍተኛ ፍጥነት እያደገ የሚሄድ የመፈናቀል ቀውስ ያለባት ሀገር ሆናለች። እስካሁን 5.4 ሚሊዮን የሚጠጉ ሰዎች በሱዳን ውስጥ ተፈናቅለዋል ወይም ወደ ጎረቤት ሀገሮች ተሰደዋል። የተባበሩት መንግስታት ድርጅት የሱዳን ሰብአዊ ጉዳዮች አስተባባሪ ክሌመንቲን ኩዌታ ሳላሚ እንደሚሉት በቀን በአማካይ ከ30,000 በላይ ሰዎች ልብሳቸውን ብቻ ይዘው ይሰደዳሉ። ሳላሚ በጄኔቫ ለአንድ ሳምንት ባደረጉት ቆይታ ከእርዳታ ሰጪ ሀገራት ጋር ተገናኝተው በጣም ዝቅተኛ የገንዘብ ድጋፍ እየተደረገለት ላለው የሱዳን ሰብአዊ ቀውስ እርዳታ እንዲደረግ ጠይቀዋል። በሱዳን የነፍስ አድን እርዳታ ለሚያስፈልጋቸው ከ18 ሚሊዮን በላይ ሰዎች ድጋፍ ለማድረግ ከተጠየቀው 2.6 ቢሊዮን ዶላር ውስጥ እስካሁን የተገኘው 1/3 ብቻ ነው። ሳላሚ እንደሚሉት በሱዳን የሚገኙት 70% ሆስፒታሎች አገልግሎት የማይሰጡ በመሆናቸው ሱዳናውያን የጤና አገልግሎት ማግኘት አይችሉም። በተለይ በሀገሪቱ እየተከሰተ ያለው ከባድ የጎርፍ መጥለቅለቅ አደጋ ተጨማሪ የውሃ ወለድ በሽታዎችን ሊያስከትል እንደሚችል በተሰጋበትና በአንዳንድ የሀገሪቱ አካባቢዎች የኮሌራ ወረርሽኝ በታወጀበት ወቅት የጤና አገልግሎት አለመኖሩ እጅግ አሳሳቢ መሆኑን የመንግስታቱ ድርጅት ባለስልጣኗ አብራርተዋል። በደቡብ ምዕራብ ኒጀር ዋላም የተሰኘች ከተማ ውስጥ የሚገኙት 400 የፈረንሳይ ወታደሮች ሀገሪቱን ለቀው መውጣት እንደሚጀምሩ የኒጀር ወታደራዊ መሪ አስታውቋል። ይህም ፈረንሳይ በግጭት በሚታወሰው የሳህል ቀጠና የነበራት ተጽዕኖ ላይ ተጨማሪ ጉዳት እንደሚያደርስ ተገልጿል። የፈረንሳይ ጦር ከኒጀር መውጣቱ በሐምሌ ወር ስልጣን የተቆጣጠሩት የጦር ኃይሎች ቁልፍ ጥያቄ ነበር። ፈረንሳይ መጀመሪያ ላይ የጁንታውን ህጋዊነት ለመቀበል ፈቃደኛ ባለመሆን ተቃውማ የነበረ ቢሆንም ባለፈው ወር ፕሬዝዳንት ኢማኑኤል ማርኮን ከኒጀር ጋር ያላቸውን ወታደራዊ ትብብር ለማቆምና 1500 የሚሆኑ የፈረንሳይ ወታደሮችን ለማስወጣት ውሳኔ አሳልፈዋል። ይህም ራባውያን አማጽያንን ለመመከት በሚያደርጉ ጥረት ላይ ከፍተኛ ክፍተት ፈጥሯል። ጁንታው አክሎ አብዛኞቹ የፈረንሳይ ወታደሮች የሰፈሩበት በዋና ከተማዋ ኒያሜ የሚገኘው የአየር ጦር ሰፈርም በአመቱ መጨረሻ ላይ እንደሚፈርስ አስታውቋል። ባለፉት 3 አመታት ውስጥ የቀድሞ የአፍሪካ ቀኝ ግዛቶቿ ላይ ያላት ተጽዕኖ የቀነሰባት ሄደችው ፈረንሳይ በጉዳዩ ላይ እስካሁን ምንም ምላሽ አልሰጠችም። ሆኖም ሐሙስ ዕለት ከፓሪስ የወጣው መግለጫ ከኒጀር የመውጣቱ ሂደት በዚህ ሳምንት እንደሚጀመርና በአመቱ መጨረሻ እንደሚጠናቀቅ ዝርዝር ሁኔታዎችን ሳይገልጽ አመልክቷል። እያደገ የሄደውን ጸረ ፈረንሳይ ስሜት ተከትሎ በማሊ፣ በቡርኪና ፋሶና በኒጀር መፈንቅለ መንግስት ያካሄዱት መሪዎች ከፈረንሳይ ጋር ያላቸውን ግንኙነት እያቋረጡ ነው። እስራኤል የጋዛ ሰርጥን ከሚቆጣጠሩት የሐማስ ታጣቂዎች ጋር ጦርነት ላይ ነች ሲሉ ጠቅላይ ሚኒስትር ቤንያም ኔታንያሁ አስታወቁ። የጋዛ ሰርጥን የሚያስተዳድሩት የሐማስ መሪዎች ቅዳሜ ረፋድ ላይ በእስራኤል የተለያዩ አካባቢዎች ከፍተኛ ጥቃት ከከፈቱ ወዲህ ኔታንያሁ የመጀመሪያ መልእክታቸውን በቴሌቪዥን ለህዝብ አስተላልፈዋል። ጠቅላይ ሚኒስትሩ ተጠባባቂ ወታደሮች እንዲጠሩ ያዘዙ ሲሆን ሐማስ እስካሁን ድረስ አይቶ የማያውቀውን ዋጋ ይከፍላል ሲሉ ቃል ገብተዋል። ጦርነት ላይ ነን ሲሉ አስረግጠው የተናገሩት ኔታንያሁ ዘመቻ ወይም ከበባ ያካሄድን አይደለም ጦርነት ላይ ነን ብለዋል። ኔታንያሁ አክለው ጦራቸው በሐማስ ታጣቂዎች የተወረሩትንና ከእስራኤል ወታደሮች ጋር ውጊያ የተካሄደባቸው የሚገኙትን ከተሞች እንዲያስለቅቁ አዘዋል። ቅዳሜ ዕለት ሐማስ በሺዎች የሚቆጠሩ ሮኬቶችን በእስራኤል ላይ የተኮሰ ሲሆን በደርዘን የሚቆጠሩ ተዋጊዎች ከፍተኛ ጥበቃ የሚደረግባቸውን ድንበሮች አልፈው እንዲገቡ ልኳል። ድርጊቱ እስራኤል በበዓል ቀን ባልጠበቀችው ሁኔታ የተፈጸመ ከፍተኛ የኃይል ወረራ መሆኑን ተገልጿል። በጋዛ ድንበር ላይ ለሳምንታት ከዘለቀው ውጥረት በኋላ ሐማስ ጥቃቱን እንዲከፍት ምን እንዳነሳሳው እስካሁን አልታወቀም። ሆኖም የሐማስ ወታደራዊ ክንፍ መሪ የሆኑት መሐመድ ዲፍ አልቃውሳውሎ ንፋስ ሲሉ የጠሩትን ዘመቻ መጀመራቸውን አስታውቀዋል። ዲፍ በተቀረጸ ድምጽ ባስተላለፉት መልእክት ሲበቃ ይበቃል ያሉ ሲሆን ከምስራቅ ኢየሩሳሌም እስከ ሰሜናዊ የእስራኤል ክፍል የሚገኙ ሁሉም ፍልስጤማውያን ትግሉን እንዲቀላቀሉ ጥሪ አድርገዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
በማዳመጥ ለምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችን ነው። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። መሰናዶውን በመምራት የደንገረመው ጽዮን ግርማ፣ በአርቶቱ ስርጭቱን በማቀናበር ንጉሥ ታምሬ አብረናችሁ እናመሻለን። አሁን ወደ ዘገባዎቻችን እንሻገር። የአፍሪካ ቀንድና የቀይ ባህር አካባቢ ከመልክዓ ምድራዊ ዘርፈ ብዙ ፋይዳው አኳያ የተለያዩ ዓለም አቀፍ ኃይሎች ፍላጎቶችና ጥቅሞች መስህብና መናኸሪያ እንደሆነ ይታወቃል። የቀንዱ ሀገራትና ቀጠናዊ ተቋማትም እጅግ ተለዋዋጭ ሆነው የእነኚህን ሉዓላዊ ኃይሎች ፍላጎቶችና ጥቅሞችን ታሳቢ በማድረግ የህዝቦቻቸውን ጥቅም ለማረጋገጥ በጋራ መስራት ባለባቸው ወቅት ላይ እንደሚገኙ የአሜሪካ ድምጽ ያነጋገራቸው ምሁራን ያስገነዝባሉ። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት እና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ለእለ ሀያላን ሀገራትን ጨምሮ ልዩ ልዩ ጥቅሞች ያላቸው አካላት ከመቼውም ጊዜ በተለየ በቀይ ባህር አካባቢ ላይ አተኩረው እየተሰባሰቡ እንዳሉ ይገልጻሉ። ከዚህ ጋር በተያያዘም በቀንዱ ሀገራት የውስጥ ፖለቲካ ላይ የበዙ ጣልቃ ገብነቶች እየታዩ እንደሆነ ዶክተር ሳሙኤል ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ በበኩላቸው በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ ለውጦች የቀይ ባህር አካባቢን ተፈላጊነት እየጨመሩ ስለመምጣታቸው ያመለክታሉ። አስማማየ ነው ያጠናቀረው ዘገባ ይቀጥላል።
የቀይ ባህር መልካምድራዊ አቀማመጥ የአፍሪካ ቀንድ ሀገራትን ከመካከለኛው ምስራቅና ከአውሮፓ ሀገራት ጋር በቀላሉ ለማገናኘት የሚያስችል ወሳኝ ስትራቴጂካዊ ስፍራ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ እንደሚሉት የስትራቴጂያዊ ስፍራ በተለይ ለአካባቢው ሀገራት የሰላምና ደህንነት ሁኔታና ለዓለም አቀፉ የንግድ ስርዓት መሳለጥ ትልቅ ፋይዳ ያለው በመሆኑ የአያላን ሀገራትን የፖሊሲ ትኩረት ስቧል።
በዓለም ላይ 9-10 አካባቢ ካሉ ቾክ ፖይንቶች የምንላቸው ወይም ደግሞ ዓለማትን የሚያስተሳስሩ ወሳኝ የባህር ላይ ንግድ የሚደረግባቸው አካባቢዎች ሁለቱ የሚገኙበት ነው። የስዊዝ ቦይ የምንለው ግብጽ አካባቢ ያለው እና የባቤል መንደብ የምንለው የባህር ቀጫጭን ሰርጦች የሚገኙበትም አካባቢ ነው እና ይሄ የዓለም ንግድ የሚሳለጥበት በጣም ትልቅ የምንላቸው ወታደራዊ ከወታደራዊነትን ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች፣ የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው እና ለአካባቢው ሀገራት ብቻም ሳይሆን ከዛም ባሻገር ላሉ ታላላቅም ከዛም ባነሰ መልኩ ሊገለጹ የሚችሉ መንግስታት በጣም ወሳኝ የሆነ መስመር ነው። የመተላለፊያ የንግድ ማሳለጫ መስመር ነው ብለን በአጭሩ የሚገልጸው የሚችላለን ፋይዳው ነው።
አብዱራማን ሰይድ ኑሯቸውን በእንግሊዝ በማድረግ የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉ ኤርትራዊ የፖለቲካ ተንታኝ ናቸው። በዓለም ፖለቲካዊ ስርዓት ላይ የታዩ ያሉ አሁናዊ ለውጦች የቀይ ባህርን አካባቢ ተፈላጊነት እየጨመረው እንደመጣም ያመለክታሉ።
በአሁኑ ጊዜ የሚታየው ያለው አዲስ የዓለም ኦርደር እየመጣ ያለ ይመስላል። በተለይ የቻይና እድገት፣ የኢኮኖሚና የወታደራዊ እድገት የቻይና፣ የሩሲያ ደግሞ የነበራትን የሶቪየት ህብረት ኢንፍሉዌንስ ለማስመለስ የምትሞክርበት ያለ ጊዜ ነው። ህንድ፣ ቱርኪያ፣ ብራዚልም እነዚህም በንዑስ ደረጃ ያላቸው ጥቅም በዓለም አካባቢ ሊያረጋግጡ የሚፈልጉበት ያለበት ጊዜ ነው ያለ ነው ማለት ነው። እና ይህን ያለ ነው ጊዜ የሽግግር ጊዜ ሊባል ይቻላል። እዚህ እንግዲህ ከአንድ በአሜሪካ የሚተዳደር ዓለም ወጣ ብሎ ወደ ከአንድ በላይ ሊያስተዳድረው የሚችል ዓለም እየታየ ነው ያለው። እና በዚህ ምክንያት ልዩነቱ እንግዲህ ለእነዚህ ሀገራትም ለዛ አፍሪካ ቀንድ የሚኖሩት ህዝቦች በጣም ጊዜ ወደ ጦርነትም ሊያስገባቸው የሚችል ሁኔታዎች ይፈጠራሉ። አንዳንድ ጊዜ ደግሞ በጥሩ ተደርጎ ከተተዳደረ ምናልባት ጠቀሜታም ከምስራቁም ከምዕራቡም ሊያመጣላቸው የሚችል ሁኔታዎች እየተፈጠሩ ነው ያሉት በአሁኑ ጊዜ።
ባለፉት 2010 ዓመታት በመካከለኛው ምስራቅና በአፍሪካ ቀንድ የቀይ ባህር መልካም ድራይ ፋይዳ ማከር ያደረጉ በርካታ ለውጦች ተካሂደዋል። ከነዚህም ውስጥ የቻይና ተገዳዳሪነት ያለማቋረጥ መቀጠል በሎላዊ ያህል ምዛል ለውጥ ትልቁን ድርሻ ይወስዳል። ኢትዮጵያን ጨምሮ የቀንዱ ሀገራት ከቀይ ባህር ጋር ታሪካዊና ኢኮኖሚያዊ ትስስር እንዳላቸው የሚገልጹት ምሁሩ ዶክተር ሳሙኤል ከቅርብ ዓመታት ወዲህ ባለወደብ ሀገራት ለሌሎች ሀገራት ወታደራዊ እንቅስቃሴዎች የማከራየት ልምድ በጠናከሩን ይገልጻሉ። ይህም የቀይ ባህር ቀጠና ብዙ ብሔራዊ ፍላጎቶች የሚስተናገዱበት እየሆነ እንዳለ አስረጅ ነው ይላሉ።
ባለፉት 2-10 ዓመታት አካባቢ ጀምሮ የተፈጠሩ ሁነቶች የባህር በር በተለይ ጅቡቲ አካባቢ ላይ፣ ኤርትራ ላይ፣ ሶማሊያ መሰረታዊ ጠንካራ የሆነ ማዕከላዊ መንግስት አለመኖሩን ተከትሎ ሀርጌሳ ሶማሌላንድን በነጻነት የመንቀሳቀስ ሁኔታዎችን ተከትሎ የተፈጠሩ መጤ የሚባሉ ሌላ አካባቢ ያሉ ሀያላን ሀገራት የመሰባሰብ አዝማሚያ ይታያል። እንደምታውቀው ወደ 10 የማያንሱ በአፍሪካ ቀንድ አካባቢ የቀይ ባህርን ተከትሎ ወደብ ተከራይተው ወታደራዊ የጦር ሰፈር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ጎራ ሊሰለፉ የሚችሉ አንዳንድ ጊዜ ደግሞ ተጻራሪ የሆነ የፖለቲካ ኢኮኖሚ እሳቢዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት በመጀመሪያ እና በመሰረታዊ በሆነ መልኩ አስተፋፈራቸው በአካባቢው ያለ ሽብርተኝነትን የባህር ላይ ውንብድናን ለመከላከል በቀጠና ያሉ ሀገራትን ለማገዝ የሚል እንደምታ ያለው ቢሆንም በዛው ልክ ደግሞ ፈረንጆቹ ነጻ የሆነ ምሳ የለም ፍሪላንች የለም እንደሚሉት ደግሞ የራሳቸውን ብሔራዊ ፖለቲካዊና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢው ተጽዕኖ ተፈጣሪ ሆነው ለመቀጠል በዲፕሎማሲያዊ ግንኙነቶች፣ በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን፣ ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆኖ የመንቀሳቀስ አዝማሚያዎችን ያሳያሉ።
የቀጠናው ፖለቲካ ተንታኝ የሆኑት አብዱራማን ሰይድ ሌላ ሀያላን ሀገራትን ጨምሮ የተለያዩ ጥቅሞች ያሏቸው ኃይሎች በቀይ ባህር አካባቢ መሰባሰባቸው ከቀንዱ ሀገራት የውስጥ ፖለቲካ ለመረጋጋት ጋር ተዳምሮ ጣልቃ ገብነቶች እንዲበዙ ማድረጉን ይገልጻሉ።
እነዚህ ተላላክ ሀገሮች የራሳቸውን ጥቅም ነው ቅድሚያ የሚሰጡት እና ለራሳቸው ጥቅም ሲሉ አንዳንድ ጊዜ እዛ ውስጥ ያለው አሰላለፍ የአፍሪካ ቀንድ ሀገሮች እንግዲህ አንዱ ወደ ቻይና ሚሄድ ከሆነ ሌላው ወደ ራሽያ ሊሄድ ነው፣ ወደ አሜሪካ ሊሄድ የሚችል ነው። ሁኔታዎች ሊፈጠሩ ይችላሉ። እንደዛ ከተፈጠረ እንግዲህ አዲስ አሰላለፍ፣ አዲስ ኬዮስ ይፈጠራል። እዛ በአዲስ ኬዮስ ደግሞ ብዙ እልቂት ህዝቡ ላይ ሊፈጠር ይችላል። ግን ጉዳቱ ሊበዛ ነው ማለት ነው ለአፍሪካ ቀንድ ህዝቦች።
በዚህ ሀሳብ የሚስማሙት ዶክተር ሳሙኤልም የሱዳንን ግጭት እንደ ምሳሌ ያነሳሉ። ከፍተኛ ጠቀሜታ ያላቸውን የሳህል፣ የአፍሪካ ቀንድና የቀይ ባህር ቀጠናን አጣምራ በያዘችው ሱዳን እየተካሄደ ያለውን ግጭት ለመፍታት በሚደረጉ ጥረቶች ውስጥ የሚንጸባረቀው የውጭ ሀገራት ፍላጎት ለጣልቃ ገብነቱ መጨመር ማሳያ ነው ይላሉ።
በጊዜ ወዲህ በተለያዩ ሀገራት ውስጥ ኢትዮጵያን ጨምሮ ሱዳንን፣ ደቡብ ሱዳን ማንሳት እንችላለን፣ ሶማሊያ ውስጥ ሶማሊላንድ ውስጥ የነበረውን በቅርብ ሶል አካባቢ የነበረውን የላሳኖድ ግጭትን ማንሳት እንችላለን። እንደዚህ አይነት መሰል ችግሮች እየተፈጠሩ የውስጥ ጉዳዮች እየወጡ በአደባባይ ወጥተው የውጭ የፖለቲካ ግንኙነቶቻችን ዲፕሎማሲያዊ ግንኙነቶቻችንን የሚያበላሹበት ሼፕን በማድረግ ያንን በማድረግ ረገድ አስተዋጽኦ የሚያደርጉበት አሉታዊም አዎንታዊም አስተዋጽኦ የሚያደርጉበትን ሁኔታ እናያለን እና በዚህ ውስጥ ደግሞ በዙሪያው አሁን በሌላ ጉዳይ ጸረ ሽብርተኝነትን በተለይ ለመቋቋም በሚል የመጡ ኃይሎች እጅም የሚባል አይደለም የራሳቸውን ፍላጎት ለማሳካት የሚያደርጉት እንቅስቃሴ እና በሚሰጧቸው አጋርነቶች አንደኛው ሀገር የሌላኛውን ሀገር ጉዳት ላይ የሚጥል አይነት እንቅስቃሴዎችን ሲያደርጉ እናስተውላለን እና በአካባቢው እየተፈጠሩ ያሉ ሁነቶች አንድም ከውስጥ የመነጩ ከባል ሀገራት አካባቢ ካሉ ሀገራት የፖለቲካ ስሪት የሚመነጩ ናቸው። ሁለትና ደግሞ በአብዛኛው ደግሞ ከውጭ እንደሚመጡ ተጽዕኖች የሚፈጠሩ ሆኖ እናገኛቸዋለን። ጠንካራ የሆነ በመንግስታት መካከል ያለ ግንኙነት አለ ለማለት ትንሽ ያስቸግረኛል። ብዙዎቹ መንግስታት ከውጭ የሚመጡ ሀሳቦች ተገዥ የሆኑና ቁጭ ብለው መክረው ለአካባቢው የሚሆን ነገር በዘለቂታ ከማሰብ ባሻገር ጊዜያዊ የሆነውን መፍትሄ በማፈላለግ አብሯቸው በአጋርነት የሚሰሩ ለጥቅም የሚተባበሯቸውን መንግስታትን ኢንትረስት የማስቀደም አይነት ሁኔታዎች በጣም ይታያሉ። ግን ይህንንም ስል ውጭ ያለውን ኃይል ብቻ የራሱን ፍላጎት ለማስከበር በሚያደርጉ እንቅስቃሴ አካባቢው መረጋጋት ያጣ እንዲሆን አድርጎታል ብለን ክሱን ወደዛ ማስኬድም የለብን። ቁጭ ብለው የጋራ አባል ሀገራት መስራት ያለባቸው ብዙ የቤት ስራዎች አሏቸው ብዬ አስባለሁ። በተወሰነ መልኩ የዛሬ 2-3 ወር የድንበር ተሻጋሪ የሴኪሪቲ ትራንስናሽናል ሴኪሪቲ ኢሹስ ምንላቸው ድንበር ተሻጋሪ የሆኑ የደህንነትና የጸጥታ ጉዳዮች ላይ በጋራ በመምከር ስምምነቶችን በማዘጋጀት ተግባራዊ እንዲሆን ለመስራት የሄዱበትን ልቀት እናያለን። ከዛ በኋላ ደግሞ የመጡ ሁኔታዎችን ስታይ ደግሞ በእውነት እነዚህን ሀሳቦች መሬት ላይ መተግበር የሚያስችል ቁርጠኝነት አለ ወይ ብለህ ጥያቄ ልታነሳ ያደርጋል እና በአጠቃላይ አህጉሪቷ ውስጥ እንዳለው ሁሉ በጣም ትንሽ ዘገም ያለ ያንቀላፋ አይነት ማስተባበር ሚና ያለው አህጉራዊም ቀጠናዊ ድርጅቶች መኖር የበለጠ የውጭ ኃይሎች የራሳቸውን ኢንትረስት ቀይ ባህር አካባቢ ያለውን ከማስጠበቅ ባሻገር በሀገራት የውስጥ ጉዳይ ውስጥ አልቃን በመግባት ደካማ መንግስታትን በመፍጠር የእነሱ ፍላጎት ማስከተል የሚያስችሉ ስርዓቶች በደንብ ገዢ ሆነው እንዲቀጥሉ የማድረግ ስራ ላይ እንዲሰማሩ ከፍተኛ የሆነ እድል ሰጥቷል ለማለት እፈልጋለሁ።
ዶክተር ሳሙኤል አክለውም በተጣራሪ ፍላጎቶች መናሪያነቱ ቀድሞም ቢሆን የሰላምና ጸጥታ ችግር መገለጫዎች የሆኑት የአፍሪካ ቀንድ በሱዳን የተከሰተውን የእርስ በርስ ጦርነት ተከትሎ ለአዲስ የሽብር ስጋቶች የሚጋለጥበት እድልም ተፈጥሯል ይላሉ።
ከሊቢያ መፍረስ በኋላ እና ከማሊ ውስጥ ካለ የሽብርተኞች እንቅስቃሴ ጋር ተያይዞ የሽብር ቤልት ወይም የሽብር ቀለበት ወይም ቀበቶ ከሴኔጋል ጀምረ እስከ ሶማሊያ ጅቡቲ ድረስ እንዲገጥም የሆነበት ሁኔታ ነው የምታየው። በተለይም ደግሞ በቅርቡ ሱዳን ውስጥ ከተነሳው የፖለቲካ ስልጣን ሽኩቻ መሰረት አድርጎ ከተፈጠረው ኢንስታቢሊቲ ወይም አለመረጋጋት ጋር ተያይዘ ካሜሩን፣ ማሊ፣ ሴንትራል አፍሪካን ሪፐብሊክ፣ መካከለኛ አፍሪካን ሪፐብሊክ፣ ቻድ፣ አሁን ሱዳን፣ ከዛ ከኢትዮጵያ ጋር ተገናኘ፣ እዛ ጅቡቲ፣ ሶማሊያ፣ ሶማሊላንድ እያለ ሌላ ሳምንት ኮንፍሊክት ጨምር በጣም ምቹ የሆነ የግብጭት ኢንተርፕረነሮችን መቀም የሚችል ወይም ደግሞ ከውጭም ሆኖ የራሱን አስተሳሰብ የሚያስተሳሰብ ፖለቲካሪዎች ኢምፖዝ በማድረግ ብሔራዊ ጥቅም ብቻ ታሳቢ አድርጎ ኤክስፕሎይት ለማድረግ ለመበዝበዝ ላሰበ ማንኛውም ህጋዊም ሆነ ህጋዊ ያልሆነ መንግስት የሚመች ስርዓት የተፈጠረበት ሁኔታ ያለው።
በቀይ ባህርና የአፍሪካ ቀንድ ቀጣና የተፈጠረው ሌላው ለውጥ ኤርትራ ወደ አካባቢው ተቋማትና ዓለም አቀፍ ዲፕሎማሲ መጣችበት መንገድ ነው። ላለፉት 16 ዓመታት ከምስራቅ አፍሪካ ሀገሮች ጋር ለማት ትብብር ኢጋድ ራሷን አግላይ ቆየች። ኤርትራ ከሁለት ወራት በፊት ወደ ህብረቱ ተመልሳለች። ይህንኑ ቀጣናዊ ተቋም የማነቃቃት ሐሳብ እንደያዘች ማስተዋወቃለች። ዶክተር ሳሙኤል እንደሚሉት ይኸው የኤርትራ የቅርብ ጊዜ ዲፕሎማሲያዊ እንቅስቃሴ እንዲመጣ ከደም አፋሳሹ የኢትዮ ኤርትራ ድንበር ጦርነት በኋላ ሰላም ጦርነትም ያልነበረበት ሁኔታ የለወጠ የሰላም ግንኙነት መፈጠሩ አስተዋጽኦ አበርክቷል ይላሉ።
ኤርትራ ከኢትዮጵያና ከሶማሊያ ጋር አንድ በመሆን የፈጠረችው ጥምረት በተለይ በፎርማጆ ዘመን ሶማሊያ ውስጥ የነበረው መንግስት ሌሎችንም እንደውም እንደ ስጋት ለሌላው የዓለም ምዕራብ ኃይል አስተላለፍ እንደ ስጋትም ተወስዶ የነበረ ቀጣናዊ ሪቫይቫል ወይም መነሳሳትን ያየንበትን ጊዜ ማንሳት እንችላለን። ከጠላትነት መንፈስ ወጥቶ አካባቢው ሊረጋጋ ነው። እነዚህ ሶስት መንግስታት በጋራ መስራት ከጀመሩ አካባቢውን ከሽብርተኝነት፣ ከሌሎች ኃይሎች ጣልቃ ገብነት የጸዳና ለህዝቦች ጠንካራ የኢኮኖሚ መሰረትና የሰላም መሰረት ሊጥል የሚችል ጅምር ተፈጠረ ብሎ ብዙዎች ተስፋ ያደረጉበት ብዙም ሳይቆይ በሶማሊያ ውስጥ በተደረገው ምርጫ የሀሰን ሼክ መንግስት የመጣበትና ነገሮች በተገላቢጦች የሄዱበት የቱርክ በአካባቢው የነበራት ፕሬዘንስ በግብጽ ለሌሎች በአሜሪካ ኃይሎች በሳውዲ የተተካበት በጣም አጭር በሚባል ጊዜዎች ብዙ ነገር የተለዋወጠበትን እውነት እናያለን። ያንስና የኤርትራ በዚህ መልኩ በተለይም ደግሞ ሪሰንትሊ በቅርብ ጊዜ የኢጋድ ውስጥ ያላትን እንቅስቃሴ ስናይ ሱዳን ውስጥ አሁን ባለው ሰላም ለማፈላለግ ሂደት ውስጥ የምታደርገውን እንቅስቃሴ ስናይ በአልፋም በአሁንታዊ መልኩ ሊገለጽ በሚችሉት በሁለቱ ምክንያቶች እንደዚህ አይነት እንቅስቃሴ መፍጠር መጀመሩ ከተዘጋበት ዝግ ከነበረ ሲስተም ወጣ በማለት ለመነጋገር፣ ለዳያሎግ፣ ለዲፕሎማሲ በር የከፈተ ተምሳሌት የሆኑ ጉዳዮችን እናያለን።
ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው ኤርትራ ወደ ዓለም ዲፕሎማሲ መድረክ መመለሷ ለሀገሪቱና ለቀጠናው ይዘት የሚመጣው ድል እንደሚኖር ይጠቁማሉ። ዳሩ ግን የሀገሪቱ መሪ ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህርና በቀንዱ ፍላጎቶቻቸውን በግልጽ ከሚያራምዱት ከቻይናና ከሩሲያ ጋር ወዳጅነታቸውን ለማጥበቅ ከሰሞኑ እያደረጉት ያለው ጥረት የቀጠናውን ሀገራት ወደ ተጣራሪ ጎራ አስተላለፍ ሊወስዳቸው ይችላል የሚል እምነት አላቸው። ይህም በአጽፌታው ኤርትራ ከኢትዮጵያ ጋር ያላትን ግንኙነት የሚያበላሽ ጣልቃ ገብነት ሊጋብዝ እንደሚችል ስጋታቸውን ይገልጻሉ።
ፕሬዚደንት ኢሳያስ በአሁኑ ጊዜ ኦኬ እኔ የእናንተ ፊነኝ እናንተ ሙሩን እኛ ጋር እኛ ደግሞ ከእናንተ ጋር ነን የሚል ነው። እንግዲህ ይህን አቋም ከጥገኝነቱን ራቅ ብሎ ካየ ነው ኢቨን በሌላ ፖዚቲቭ አይን ልታይ ከሆነም ጥሩ ነው ወይ ለሚባል ጥያቄ በአሁኑ ጊዜ እንደዛ አይነት አንታጎናይዝ ማድረግ አንዱን ክፍል የዓለም ክፍል አንታጎናይዝ አድርገ ከአንዱን ጋር መጠጋት በአሁኑ ጊዜ ለድሃና ለትናንሽ ሀገሮች የሚበጅ አይደለም። የሚበጀው እንግዲህ በተቻለ ያህል ኒውትራል ሆነ ያንዱን ጥገኝነት ሳትይዝ ግን ከሁሉም ጋራ በጥቅምህን እንትን ቅድሚያ ሰተ ለመስራት የሚያበቃ አገር ስመሰረት ብቻ ነው። እንደዛ ካላረክ ግን ዛሬ የምታደርገው ማለት በአንድ ሰው የሚወሰነው ውሳኔ ሌላ ሰው ሲቀየር ደግሞ ሌላ ውሳኔ ሊመጣ ይችላል። እና የፕሬዝደንት ኢሳያስ ፍጹም የራሽያና የቻይናን ጥገኝነት መውሰደው ምናልባት አሜሪካኖቹን ሊያስቆጣቸው ይችላል። አሜሪካኖች ደግሞ ባላቸው ጫና በኢትዮጵያ ላይ ይሄን ግንኙነት በሁለቱ ሀገሮች ያለው ጥሩ እንዳይጠነክር ሊሰሩም ይችላሉ። እንደዛ ለዛ አይነት ጫና ከተንበረከኩ አንዳቸው ኃይሎች ጥሩ አይደለም ማለት ነው ለሁለቱ ሀገሮች፣ ምክንያቱም ያን እስከ ጦርነትም ሊያደርሳቸው ስለሚችል ማለት ነው። እንግዲህ ግንኙነታቸው የሚወስኑት እነሱ ናቸው ሁለቱ ሀገሮች። የፎሬን ፖሊሲያቸው ከአንዱ ሊሆን ይችላል ከሌላው ሊሆን ይችላል፣ ግን አትሊስት የነሱ እነሱን የጋራ ጥማቸው ደግሞ በራሳቸው የሚያስከብሩበት ሁኔታዎች መፍጠር አለባቸው። እንደዛ ካደረጉ ብዙ ችግር ላይጋጥማቸው ይችላል። እንደዛ ካላደረጉ ግን እርስ በራስ ላይ የጥላቻና የጦርነት ላይ የመድረስም እድልም ሊፈጠር ይችላል ማለት ነው።
ዶክተር ሳሙኤል ተፈራ ሩሲያ በዩክሬን ተካሄደው ጦርነት በቀይ ባህር ፖለቲካም ላይ ያሳደረው ከፍተኛ ተጽዕኖ እንዳለ ያመለክታሉ። ከምንም በላይ ግን በአካባቢው የጦር ሰፈር የገነቡት አሜሪካና ቻይና በታይዋን ነጻነት እንዲሁም በቴክኖሎጂና ፈጠራ ውዝግብ መካራቸው ለቀጠናው ፖለቲካ ለመረጋጋት ተደማሪ መንስኤ ሊሆን እንደሚችል ስጋታቸውን ይጠቁማሉ።
ምናልባት እንደው መሰረ የሚገለጽ በጦርነት የሚገለጽ ከፍተኛ ያለፈ ጉዳይ ለጊዜው እንትን ባይልም የተከሰተ ባይሆንም ወደፊት ግን ይከሰታል የሚል ደግሞ ፍራቻና ስጋት አለ። ሶማሌላንድ እንደዚሁ አፍንጫችን ስር ብትወስድ ሶማሌላንድ ውስጥ ሶማሌላንድ መንግስት ከሶማሊያ ጋር በእውቅና ጉዳይ በአስተዳደር ጉዳይ ግጭት ውስጥ አለ። በተለያዩ በዙሪያ ያሉ ከዙሪያም ውጭ ያሉ ትልቅ ምትላቸው ሀያላን ሀገራትን ደግሞ ፍላጎቶቻቸውን እያሳዩ ነው፣ እንቅስቃሴ ያደርጋሉ ከሁለቱም መንግስታት ጋር። ከዛ ባሻገር የቻይና እና የታይዋን ጉዳይም እዚህ ውስጥ አለ። ሶማሌላንድ ውስጥ ስሙን ቀይሮ ኤምባሲ ባንለውም የቴክኒካል ኮኦፕሬሽን ወይም ድጋፍ በመስጠት በሚል ፕሪቴክስ ታይዋን ትንቀሳቀሳለች። ያ በቻይና ዘንድ ተቀባይነት የለውም። አሜሪካኖች ሶማሌላንድን ለማገዝ የሶማሌላንድ ፓርትነርሽፕ አክት ብሎ የዛሬ ሁለት ዓመት ይመስለኛል ባደረጉት ስምምነት የሶማሊያን አይታላቋን ምንድነት አንድ ዋን ሶማሊያ ፖሊሲ ወይ አንድ ሶማሊያ ፖሊሲ እናራምዳለን ቢሉም ግን በተለያዩ ምክንያቶች የውጭ ጉዳይ ሚኒስትራቸው ስቴት ዲፓርትመንት የምንለው የመከላከያው ዲፌንስ ፎርስስ ሰብአዊ እርዳታ ሚኒስትር ዩኤስኤድ እነዚህ ደግሞ በተለየ ምክንያት በማይገልጹት ምክንያቱ ሶማሌላንድ ውስጥ እንዲንቀሳቀስ የፈቀደ ስምምነት አድርገው በዛ ስምምነት የሶማሌላንድ መንግስት ደግሞ ከአሜሪካ ጋር በመሆን የታይዋንን ፕሬዘንስ የታይዋንን እዛ ውስጥ መኖር እንደሚደግፍ የቻይናን ተጽዕኖ ፈጣሪነት በጎ ያለውን ተጽዕኖ ፈጣሪነት እንደሚቃወም እንደሚስማማ አድርገው የተፈራረሙትን ስምምነት ደግሞ እናያለን። ይሄ እዛ አካባቢ ላይ ከቻይና ሲ አካባቢ አንስቶ ያለውን ፍጥጫ እዚህ ውስጥ እንዴት ኤክስፖርት እንደሚያደርገው እንደሚያመጣው እና ብዙ ሀገራትን በቻይና እና በአሜሪካ ጎራ የሚያሰልፍ የለበለጠ እርቂት፣ ጥፋት፣ የፖለቲካ ልዩነት መስፋት፣ ስንጥቅ መስፋት ምክንያት ሊሆን እንደሚችል ማየት መገለጽ የሚሳነን አይደለም።
በቀንዱ አካባቢ ጂኦፖለቲካዊ ፉክክሩ እያየለ በሄደበት በዚህ ወቅት የአፍሪካ ሀገራት የበለጠ ተቃርበው መስራት እንዳለባቸው ምሁራን ይመክራሉ። በተለይ አሁን በሚስተዋለው ዓለም አቀፋዊ ሁኔታ ተለዋዋጭ ፖለቲካን እያስተናገደ ያለውን የቀይ ባህር መልክዓ ምድር ተጋሪውን የአፍሪካ ቀንድ ሀገራት የጋራ ጥቅሞቻቸው መከበር እንደ ጋድ ያሉ ቀጠናዊ ድርጅቶች በማጠናከር በትብብር የሚሰሩበትን ስልት መፍጠር ይኖርባቸዋል ይላሉ የፖለቲካ ተንታኙ አብዱራማን ሰይድ።
አሁን አሰላለፍ ያለው የዓለም አሰላለፉ እንደ የከስካዛው ጦርነት አሰላለፍ የአይዲዮሎጂ አሰላለፍ አይደለም። ሊብራልና ኮሚኒስት የሆነ አይዲዮሎጂ ይከፋፍለው ነበር የድሮ። ያሁኑ ግን የጥቅም ነው፣ ሲምፕል እንትን ነው፣ ጥቅም ነው። ማን ነው ማለት እንትን ኢኮኖሚያ ጥቅም ሊያገኝ የሚችለው? ቻይናዎች ኮሚኒስት ይሁኑ አይሁኑ አይገባቸውም፣ ዋናው ጥቅማቸው ነው። ራሽያኖቹም እንደዛ፣ አሜሪካኖቹም እንደዛ፣ ሌሎቹም እንደዛ። በዚህ ምክንያት እንግዲህ የአፍሪካ ቀንድ ደግሞ አንድ ጥምረት ሆነው ሲቀርቡ የጋራ ጥቅማቸውን በደንብ አድርገው ሊከላከሉለትና ለሱ የሚሆን የሚበጅ ደግሞ ብዙ ኢንትረስትስ ወደ እንትን ወደ አፍሪካ ቀንድ ሊያመጡለት ይችላሉ። እንግዲህ እዚህ ላይ የሚፈለገው እንግዲህ ሁለት አይነት ስራዎች ናቸው። አንደኛው እርስ በራሳቸው ያለው የአፍሪካ ቀንድ ሀገሮች አስተዳደራቸውን የሚመቻቸውና ህዝባቸውን የሚመጥን እንዲሆን፣ በሁለተኛው ደረጃ ደግሞ የጋራ ጥቅም፣ የጋራ ጥምረት። ለምሳሌ የአውሮፓ ህብረት ሲጀምር በጥቂት ሀገሮች ነው የጀመረው፣ እስከ 27 ሀገሮች ደረሰ። አሁን ተሞክሮ ወደ አፍሪካ ቀንድም ማምጣት ይቻላል።
የቀይ ባህር አዋሳኝ ሀገራት በተናጠል ትብብሮችና የፖሊሲ ውሳኔዎች ላይ ማተኮራቸው አሁን ላሉበት አለመረጋጋት ሙስናና ብጥብጥ እንደዳረጋቸው ዶክተር ሳሙኤል ይገልጻሉ። በቀጣይ ግን በአካባቢው ሰላምና ደህንነት ሁኔታ ላይ በጋራ መስራት የግድ የሚላቸው ጊዜ ላይ ስለመድረሳቸው ያመለክታሉ።
አፍሪካ ሁሉ ጊዜ የሌላው ሀገር የሌላው ሀያል ሀገር የምርት ማራገፊያ ዳምፕ ማድረጊያ ቅጫት እንድትሆን የተፈረደባት እስከሚመስል ድረስ ሁሉም የሚመጣው አፍሪካን መሰረት አድርጎ ነው። ልማቱን፣ ብልጽግናውን፣ እድገቱን የሚያስበው በዛ ሀሳቢ ነው። በዛ አይነት ፖለቲካዊ ቅኝት ነው የሚንቀሳቀስ ሰው እና እኛ እንግዲህ ነቅተን ብሌምሳና ሽፍት ጣት ሳንቀስር እኛ ችግር ምንድን ነው፣ እኛ በጋራ እንዴት ልንሰራ እንችላለን ብለን ማውራት አለን። ትልቅ ጦር ሰፈር የሚገነቡ ኃይሎችንም ቢሆን በቃችሁ ማለት ይገባል። ጅቡቲ ይህን ስታደርግ የሌሎችን በጎረቤት ሀገሮች አፍንጫ ላይ ነው እንግዲህ ጦር እያሰፈረች ያለችው እና አትሊስት ለዛ ኃላፊነት በተሰማው መልኩ ከጎረቤት ሀገሮች ጋር መነጋገር ያስፈልጋል። ይሄን ንብረቱ ሊያወራው ይገባል። ይሄን ኢጋድ ሊያወራው ይገባል። ኢኮኖሚያዊ መሰረቱ የምታገኘው ጥቅም እንዳለ ሆኖ ግን እነዚህ ኃይሎች ደግሞ የሚፈጥሩት ችግር እና ቅራኔ በተለይ ከኢትዮጵያ ከጅቡቲ ከኤርትራ ጋር ቅራኔ ውስጥ ቢገቡ ጅቡቲ ላይ ሆኖ ጥቃት ቢፈጽሙ ምን ሊፈጠር ይችላል የሚለውን ታሳቢ በማድረግ እንደዚህ አይነት ውሳኔዎች ሀገራት ሲወስኑ መነጋገር የሚችሉበትን ፍሬምወርክ ወይም ማዕቀፍ ማበጀትም ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ሌሎችም ሀገራት በተቀዳሚነት ጥያቄውን ማቅረብ ይኖርባቸው አሉ ብዬ አስባለሁ። ከዛ ባሻገር ያለው ቀይ ባህርን ካነሳን ዘንዳ የባህር በር ጉዳይ አለ። የአካባቢውን የማሪታይም ሴኩሪቲ የምንለው የባህር ላይ ውንብድና፣ ሌሎች ተጽዕኖችን መቆጣጠር የመሳሰሉ ጉዳዮች ይነሳሉ እና ይሄ ደግሞ የባህር በር ያላቸው እና የባህር በር የሌላቸው ሀገራት ደግሞ በጋራ በመሆን አንድ ላይ በመሆን የኢኮኖሚ ተጠቃሚነት መረጋገጥ የሚችልበትን መንገድ ማሰብ የሚያስፈልጋል ብዬ አስባለሁ።
ከቀንዱ ሀገራት በብዛት ቀዳሚዋ ኢትዮጵያ በቀይ ባህር ፖለቲካ ላይ እየተካሄዱ ባሉ ለውጦች ሁለኛ ተሳትፎ በማድረግ ብሔራዊ ጥቅሟን ለማስከበር ምክክሮችን ስታካሄድ ቆይታለች። ወደብ አልባነትን ካስከተለባት የ1983 ዓ.ም የስርዓተ መንግስት ለውጥና የኤርትራ ነጻነትን ተከትሎም ከ27 ዓመት በፊት ፈርሶ የነበረው ባህር ኃይሏን ዳግም እንዲቋቋም በማድረግ በአዲስ መልክ አደራጅታለች። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የቅዳሜ ምሽት መሰናዷችን ይቀጥላል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዶ ይቀጥላል። አሁን ሰዓቱ የሙዚቃ ቃና ነው። ከእንግድ ወልዴ ጋር ተከታዩን ግማሽ ሰዓት አብራችሁ ትሆኑ ዘንድ እጋብዛለሁ።
ጤናስልኝ እንደምን አመሻችሁ። ዘወትር ክራሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። Boogie Shoes, the KC, na the Sunshine Band, if you can see it, it's a good one. This Boogie Chama is a good one, and it's a good one. It's a good one. It's a film and a television program, which is a good one. It's a good one. It's a good one. Boogie Shoes ነበር በKasey and the Sunshine Band. ቀጣዩ ምርጫዬ የባላዷ ንግስት ነች አስቴር አወቀ ሰበቡ። አስተርን እናመሰግናለን። ቪንሰንት በብዛት በሚታወቅበት ስታሪ ስታሪ ናይት የአሜሪካዊው አቀንቃኝ ዳን ማክሌን ዜማ ነው። ዘፈኑ የዝነኛውን ደች ሳሊ ቪንሰንት ቫን ጎ ህይወትና ስራ እንዲሁም ሞት ጭምር የሚዳስስ ሲሆን ዘፈኑ በብዛት የሚጠራበት ስታሪ ስታሪ ናይት ታዋቂ ከሆኑት አንዱ የቫን ጎ ስዕሎች የሆነው ስታሪ ናይትን ይመለከታል። Suffered for your sanity, and how you tried to set them free. They would not listen, they did not know how. Perhaps they'll listen now. Starry, starry night, flaming flowers that brightly blaze, swirling clouds in violet haze, reflecting Vincent's eyes of china blue, colors changing hue. Morning fields of amber grain, weathered faces lined in pain, are soothed beneath the artist's loving hand. Now I understand what you tried to say to me,
to how you suffered for your sanity, to how you tried to set them free. They would not listen, they did not know how. Perhaps they'll listen now, for they could not love you. But still your love was true. And when no hope was left inside on that starry, starry night, you took your life as lovers often do. But I could have told you, Vincent, this world was never meant for one as beautiful as you. Starry, starry night. Portraits hung in empty halls, frameless heads on nameless walls, with eyes that watch the world and can't forget, like the strangers that you've met. The ragged men in ragged clothes, the silver thorn of bloody rose, lie crushed and broken on the virgin snow. Now I think I know what you tried to say to me, to how you suffered for your sanity, to how you tried to set them free. They would not listen, they're not listening still. Perhaps they never.
የቫን ጎን ህይወትና ስራ የተመለከተውና በዶን ማክሊን የተቀነቀነውን ስታሪ ስታሪ ናይት ነበር አድማጮች አደመጥነው። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃና ነው። እስከ 4 ሰዓት አብሪያችሁ ማመሸው እንግዶልኝ ነኝ። ሙሉቀን መለሰ ነው ባይኒሽ ለላፈለ ቀን መለሰና አመስግነን ከፍራንክ ሲናትራ ምርጥ ዜማዎች አንዱ ወደ ሆነው ማይ ዌይ እናልፋለን።
We will now do the national anthem, but you needn't rise. And now the end is near. And so I face the final curtain.
በቅድሚያ በሁለት የፈረንሳዊ የሙዚቃ አቀናባሪዎች የተደረሰው ይህ ዜማ ህይወትን በራስ ምርጫ ስለመኖር ቆራጥነትና ውሳኔ ሰጭነት አስፈላጊ መሆኑን ይተርካል። ሲናትራ በበኩሉ ለርሱ ቤራይ መዝሙር እንደሆነ ይናገራል። በጣም ነበር ዘፈኑን የሚወደው የራሱ ህይወት ስለሚያሳይለት ይመስለኛል።
If not himself, then me.
ነፃነት መለሰ ልደብቅህ ወይ ያለሽ ነው የዛሬው የሙዚቃ ቀና የመጨረሻ ምርጫዬ ነው እዚህ ዘማን አመሰናበታችሁ እንግዲህ ወደ ነኝ የሳምንት ሰላም ሰላም
አድማጮቻችን በሙዚቃ ቃና ዘና እንዳላችሁ ተስፋ እናደርጋለን። የቅዳሜ ምሽት መስተናዷችን እዚህ ላይ ተፈጽሟል። ኤደን ገረመው መስተናዶውን በመምራት፣ ጽዮን ግርማ በአርቶቱ፣ ንጉሱ ታምሬ በፕሮዲውሰርነት አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።